ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ታህሳስ 18 2015 ዓ.ም ዝግጅታችን ጀመረ። የኢትዮጵያ መከላከያ ሰራዊት ከሐሙስ ጀምሮ መቀሌ እንደሚገባ ተገለጸ። ከነገ ጀምሮ ደግሞ የኢትዮጵያ አየር መንገድ ወደ መቀሌ በረራ እንደሚጀምር ተነገረ። እነዚህንና ሌሎች ዘገባዎችን በምሽቱ እናስደምጣችኋለን። ሴቶችና ሕፃናት ወይም ጾታዊ ጥቃት የደረሰባቸውን ተጎጂዎች አስተባብሮ የሚይዝ አንድ ተቋም ሊገነባ መሆኑ ተገለጸ። የዚህም ዘገባ ዝርዝር ከዜናው በኋላ በሚኖረን ዝግጅት የመጽሔት ፕሮግራም ይዘን እንመለሳለን። ጤና ይስጥልን የተከበራችሁ አድማጮች፣ እንደምናመሻችሁ። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ኤልያስ አስማረ ከስቱዲዮ ስርጭቱን ያቀናብርልናል። ሲሳይ አሸናፊና ግርማ ደገፋው በምስልና ድምፅ ቅንብር አብረውን ያመሻሉ። እንዲሁም ደግሞ የዌብና ማህበራዊ ገጽ ፕሮዲውሰራችን የዚህ ሳምንት ስመኝሽ የቆየናት ከምሽቱ 4 ሰዓት አብራችሁን ቆዩ። አብረናችሁ እናመሻለን። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voenews.com እንዲሁም በፌስቡክ ገጻችን @voenews በቀጥታ መከታተል ትችላላችሁ። ለአስተያየትና ለጥቆማ #voenews የትዊተር ገጻችን ነው። ወደ ዩቲዩብም ኮራ ብትሉ voenews ላይ ታገኙናላችሁ። አሁን ለምሽቱ ወደ ያዝነው ቀዳሚ የዓለም ዜናዎች እንወሰዳችሁ።
ጤና ይስጥልን አድማጮቻችን፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎችን ማሰማችሁ ደረጀ ደስታ ነኝ። የኢትዮጵያ መከላከያ ሰራዊት እስከ ሐሙስ ድረስ መቀሌ ከተማ እንደሚገባ አምባሳደር ሬድዋን ሁሴን ገለጹ። እስከ ፊታችን ሐሙስ ባለው ጊዜ ውስጥ በሰላም ስምምነቱ መሰረት ከባድ የጦር መሳሪያዎች ርክክብም እንደሚከናወን በትዊተር ገጻቸው ላይ ባሰፈሩት ጽሑፍ ጠቁመዋል። ጠቅላይ ሚኒስትር አብይ የተለያዩ አገልግሎቶችን ወደ ነበሩበት የመመለሱ ሥራ እንዲያፋጥን ለተቋማት መመሪያ ሰጥተዋል ሲሉም ነው አማካሪው አምባሳደር ሬድዋን የገለጹት። መመሪያው ይፋ መሆኑን ተከትሎ የኢትዮጵያ አየር መንገድ ከነገ ጀምሮ ወደ መቀሌ የመንገደኞችን በረራ እንደሚጀምር አስታውቋል። ዝርዝሩ በምሽቱ አብይ ርዕስ ይቀርባል። በኦሮሚያ ክልል የተፈጠረው ግጭት ወደ እርስ በርስ ግጭት እንዳያመራ መንግስት መፍትሄ እንዲሰጥ ተጠየቀ። መጫና ቱለማ የመደራጃና ህዝባዊ ልማት ማህበር ባወጣው መግለጫ በኢትዮጵያ ላይ የተጋረጠው የሰላም ችግር ዘላቂ መፍትሄ እንዲበጅለት ጠይቋል። ፀሐይ ዳምጠው የማህበሩን ፕሬዝዳንት አቶ ድርቢ ደምሴን አነጋግራ ተከታዩን ዘገባ ይዛለች።
መጫናቱ ለማ የማደራጃና ህዝባዊ ልማት ማህበር በምዕራብ ኢትዮጵያ የተለያዩ አካባቢዎች ላለፉት 4 ዓመታት በተከታታይ እየተከሰቱ ያሉት ግጭቶች መቋጫ አለማግኘታቸው እንዳሳሰበው ትናንትና ሰኞ ታህሳስ 17 2015 ዓ.ም ባወጣው መግለጫ አስታውቋል። በሀገሪቱ ሰላም እንዲሰፍን ማህበሩ ላለፉት 2 ዓመታት በተለያዩ ዘዴዎች የሚመለከተውን አካል ሲጠይቅ መቆየቱን የማህበሩ ፕሬዝዳንት አቶ ድርቢ ደምሴ አስታውሰው አሁንም አብሮ የሚኖር ህዝብ ለማስፈጀት በተለያዩ ማህበራዊና መደበኛ መገናኛ ብዙሃን የጥላቻ ንግግር የሚያሰራጩ ግለሰቦችና ድርጅቶች ላይ መንግስት አስተማሪ የሆነ እርምጃ እንዲወስድ ጠይቀዋል። በተለይ አሁን በምዕራብ ኦሮሚያ የሚታየው ሁኔታ እጅግ አሳሳቢ መሆኑን ተናግረዋል።
በኦሮሚያ ላይ በቤኒሻንጉል ላይ ለረጅም ጊዜ ነው የነበረውና ከመጀመሪያ የተጀመረው ቦታም ላይ እርቅ ቢደረግ ሰላም ቢወርድ ዳና ይመስለኛል። እኔ በአጋጣሚ በሰፈር የልብሽውም ነኝና አሁን ከወሮ ጉድሩ አካባቢ ከአማራም ሰው ሞቶ ብሎ መርዶ ተቀምጦ እንደርሳለን፣ ከኦሮሞም ሰው ሞተ ብሎ መርዶ ተቀምጦ እንደርሳለን። ይሄ እንግዲህ የሚያሳየው የምተላለቀው ህዝብ እዚህ ደግሞ አንድ ድር አንድ ላይ ነው የምንኖረው። አንድ ህዝብንና ወደ መገዳደሉ ወደ መጫረሱ ከመሄድ በመንግስት ላይ የተነሳው ምንድን ነው የተጎዳው? ምንድን ነው የጎደለ? ድሽ ለምን አንነጋገርም? መገዳደሉ ምን ይጠቅማል ብሎ መነጋገር ያስፈልጋል። መፍትሄ ተነካ የምለውን ሰው ክፍልም ካለ ምክንያታዊ ከሆነ መንግስት አዳምጦት ችግሩን ሊፈታለት ይገባል። ጦርነት ረሃብን ያመጣል፣ ረሃብ በሽታን ያመጣል። በሽታና ጦርነትና ረሃብ ደግሞ የውድመት መንገዶች ናቸውና ሁሉም ከዚህ ራሱን ማራቅና የሰው መብት ተከባብሮ የሰው ጥያቄ ክብር አግኝቶ መኖር ሁሉም ሰው የሚሰማ ከሆነ በዚህ መንገድ ነው የሚያዋጣ።
ክልሉ ውስጥ የሚካሄደውን ግጭት ለማስቆም ውይይትና ድርድር መፍትሄ መሆኑን ማህበሩ ገልጿል። የኢትዮጵያ መንግስት ከዚህ ቀደም በተደጋጋሚ መሳሪያውን አስቀምጦ ለመነጋገር ዝግጁ ከሆነ ማንኛውም የታጠቀ አካል ጋር ለመነጋገር ዝግጁ መሆኑን መግለጹ ይታወሳል። አሁን በኦሮሚያ ክልል ውስጥ የሚንቀሳቀሰው የኢትዮጵያ መንግስት ሸኔ ብሎ የሚጠራው ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ይሸማቂ ቡድን ለሰላም ሁሌም በራችን ክፍት ነው በማለት ሲገልጽ ቆይቷል። የኢትዮጵያ ሰብአዊ መብቶች ኮሚሽን በቅርቡ ባወጣው መግለጫ በኦሮሚያ ክልል ውስጥ በ10 ዞኖች ውስጥ ለወራት ምርመራ ማካሄዱን ገልጾ ከመንግስት ኃይል ውጪ 3 የታጠቁ ኃይሎች እንዳሉ ገልጸው ነበር። ኮሚሽኑ አክሎም በኦሮሚያ ክልል በሲቪል ሰዎች ላይ እየደረሰ ያለው ግድያ፣ አካል ጉዳትና መፈናቀል የፌደራል መንግስቱን አፋጣኝ እርምጃና ተጨባጭ ዘላቂ መፍትሄ የሚሻ ነው ብሏል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
ኒጀር በከፍተኛ ደረጃ ተላላፊ የሆነው የአዋፍ ኢንፍሉዌንዛ ወረርሽኝ በደቡብ የሀገሪቱ ክፍል በሚገኝ አንድ የዶሮ እርባታ ውስጥ መከሰቱን የዓለም እንስሳት ጤና ድርጅት ዛሬ ማክሰኞ አስታውቋል። ታሆአ በተባለው ደቡብ የሀገሪቱ ክፍል የተከሰተው ወረርሽኝ 4920 የሚሆኑትን ሲገድል የተቀሩትም መታረዳቸውን የኒጀር ባለስልጣናትን ጠቅሶ ድርጅቱ ገልጿል። ወረርሽኙ እንደ አውሮፓ አቆጣጠር ከሐምሌ 2021 ወዲህ በኒጀር ሲከሰት የመጀመሪያው መሆኑን አመልክቶ በሽታው የተከሰተው መንግስታዊ ባልሆነ ድርጅት ኪዚንደር ግዛት ታዘው በመጡ ዶሮዎች ላይ መሆኑን ዓለም አቀፍ የእንስሳት ጤና ድርጅቱ አስታውቋል። ባለፈው ዓመት የተወሰነው የአፍሪካ ክፍል ባልተለመደውና በዩናይትድ ስቴትስና አውሮፓ ከ100 ሚሊዮን በላይ ወፎችን በገደለው ዓለም አቀፍ የአዋፍ ኢንፍሉዌንዛ መመታቱን ሮይተርስ ዘግቧል። የግብጽ መገበያያ ገንዘብ የሆነው የግብጽ ፓውንድ ከዶላር አንጻር ምንዛሪው እየደከመ በመምጣቱ የአገሪቱ ገንዘብ ቆጣቢዎች ገንዘባቸውን ያሸሹ ወርቅ ስለሚገዙ የወርቅ ዋጋ በአገሪቱ እጅግ እየናረ መምጣቱ ተነገረ። የወርቅ ዋጋ ባልተለመደ መንገድ እየናረ መምጣቱ ሲነገር የአንድ ግብጽ ፓውንድ ዋጋ ባለፈው መጋቢት ከነበረበት 18.8 ዶላር 24.7 ዶላር መግባቱን ሮይተርስ ዘግቧል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የደቡብ ኮሪያ ባለስልጣናት የሀገሪቱን የአየር ክልል ጥሰው ከገቡ 5 የሰሜን ኮሪያ የቅኝት ድሮኖች መካከል አንዳቸውን እንኳን መተው መጣል ባለመቻላቸው የተሰማቸውን ቁጭት ገልጸው ለወደፊቱ ግን ይህ የማይደገም መሆኑን አስታውቀዋል። ሰሜን ኮሪያ ለስለላ ከላከቻቸው ድሮኖች መካከል በተለይ አንደኛው ወደ ሰሜን ኮሪያ ከመመለሱ በፊት ትናንት ሰኞ ከሰዓት በኋላ በደቡብ ኮሪያ ዋና ከተማ ሶል አካባቢ ሲያንዣብብ ቆይቶ ከሶስት ሰዓት በኋላ ወደ ሰሜን ኮሪያ መመለሱ ተነግሯል። የአገር ውስጥ የዜና አውታሮች አንደኛው ድሮን በማዕከላዊ የአገሪቱ ዋና ከተማ በደቡብ ኮሪያ ፕሬዝደንት ጽፈት ቤት አካባቢ ሲበር የተመለከቱ መሆኑን ዘግበዋል። የደቡብ ኮሪያ የመከላከያ ሚኒስቴር ግን በፕሬዝደንቱ ጽፈት ቤት አካባቢ ምንም ነገር ያየው ነገር አለመኖሩን አስታውቋል። ይሁን እንጂ 4 ድሮኖች አሁን ድረስ የት እንደገቡ መታወቅ አለመቻሉን የደቡብ ኮሪያ ባለስልጣናት አስታውቀዋል። የደቡብ ኮሪያ የጋራ ጦር አዛዥ ዛሬ ማክሰኞ በሰጡት መግለጫ የአገሪቱ የአየር መከላከያ ስጋት የደቀኑትን የሰሜን ኮሪያን የታጠቁ ድሮኖችን ወዲያውኑ ተመልክቶ መጥቶ ለመጣል የሚያስችል አቅም ያለው መሆኑን አስታውቀዋል። ትናንት ሰኞ ደቡብ ኮሪያን የአየር ክልል ጥሰው የገቡ ድሮኖች ከ3 ሜትር ያነሰ ርዝማኔ ያላቸው መሆኑን ገልጸዋል። በሰሜን ኮሪያ ጥቃቅን ሰው አልባ ድሮኖች የአየር ክልሏ የተወረረው ደቡብ ኮሪያ ለአጸፋው የአየር መከላከያዋን እንደምታጠናክር የአገሪቱ ጦር አስታውቀዋል። ይሁን እንጂ ክስተቱ የደቡብ ኮሪያን የመከላከል አቅም ከጥያቄ ውስጥ የከተተ አጋጣሚ መሆኑ ተመልክቷል። ሰሜን ኮሪያ የላከቻቸው የቅኝት ድሮኖች የጦር መሳሪያ ያልተገጠመላቸው መሆኑም ተነግሯል። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በዩክሬን የሚካሄደውን ጦርነት ለምን ያህል ጊዜ መቆየት እንዳለበት የሚወስኑት ዩክሬናውያን ናቸው ሲሉ ተናገሩ። ሩሲያ ጦርነቱን ከ10 ወራት በፊት ባካሄደችው ወረራ የጀመረችው ቢሆንም ላቭሮቭ ዩክሬን ትርጉም አልባ ተቃውሞዋን በማናቸውም ሰዓት ማቆም ትችላለች ማለታቸውን የሩሲያ ዜና አገልግሎት ታስ ዘግቧል። ላቭሮቭ ዩክሬን የሩሲያን ጥያቄ የማታሟላ ከሆነ ጉዳዩ በሩሲያ ጦር እልባት ይሰጣዋል ብለዋል። የሩሲያ ጥያቄ አካባቢውን ከጦር ኃይልና ከናዚ ተጽዕኖ ነጻ ማድረግ መሆኑን ዩክሬን ታውቃለች ያሉት ላቭሮቭ ሩሲያ በኃይል የተቀለለቻቸው 4 ግዛቶችን ጨምሮ ከዩክሬን ግዛት ለሩሲያ ስጋት የሆነውን ማስወገድ የሩሲያ ፍላጎት መሆኑን ገልጸዋል። የዩክሬን ፕሬዝደንት ቮሎዲሚር ዘለንስኪ ሩሲያ ወታደሮቿን ከዩክሬን ግዛቶች ለቀው እንዲወጡ በማድረግና የዩክሬን የግዛት አንድነትና ነጻነትን በማክበር የጀመረችውን ጦርነት በፈለገችው ጊዜ ማቆም ትችላለች ብለዋል። የዩክሬን የውጭ ጉዳይ ሚኒስትር ዲሜትሮ ኩሌባ ደግሞ ትናንት ሰኞ ቀደም ብለው ከአሶሲየትድ ፕሬስ ጋር በሰጡት መግለጫ መንግስታቸው በተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዥ መሪነት የሚካሄድ የሰላም ጉባኤ በሁለት ወራት ጊዜ ውስጥ እንደሚጀምር ተናግረዋል። ሩሲያ በጉባኤው ላይ ትካፈላለች ብለው እንደማይገምቱም ሚኒስትሩ ጨምረው ገልጸዋል። በመጨረሻም ከቻይና የተቃጣባት ስጋት ያሳሰባት ታይዋን ዴሮፓ አቆጣጥር ከ2024 ጀምሮ የሀገሪቱን ብሔራዊ የግዳጅ ውትድርና አገልግሎት ከአራት ወራት ወደ አንድ ዓመት እንደምታሳድገው የሀገሪቱ ፕሬዚደንት ዛይ ኢንግ ዌን ዛሬ ማክሰኞ አስታውቀዋል። እርምጃው የተገለጸው ቻይና በታይዋን ላይ ያላትን የይገባኛል ጥያቄ ለማረጋገጥ ወታደራዊ ዲፕሎማሲያዊና ኢኮኖሚያዊ ጫናዎች እየፈጠረች ባለችበት ወቅት መሆኑ ተመልክቷል። ቻይና ባለፉት 3 አመታት ውስጥ በታይዋን ድንበር አቅራቢያ በቅርቡ ያደረገችውን አደገኛ የአየር ኃይል እንቅስቃሴን ጨምሮ በየቀኑ የሉዓላዊነት ጥያቄዋን እያነሳች መሆኑን ሮይተርስ በዘገባው አመልክቷል። የታይዋን ፕሬዝዳንት ዛይ ታይዋን ሰላም ትፈልጋለች፣ ይሁን እንጂ ራስዋን ለመከላከል መዘጋጀት ይኖርባታል ብለዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ አበቃ። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ። The Voice
of America. ደረጀ ደስታን ለዓለም ዜናዎቹ እናመሰግናለን። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ማክሰኞ ታህሳስ 18 2015 ዓ.ም ምሽት ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voenews.com እንዲሁም @voenews የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን ለምሽቱ ወዲያዝነው ቀዳሚ ያብየረ ሰከባችን እንለፍ። በቀዳሚ ያብየረ ሰከባችን ወደ ትግራይ ክልል ነው የምንወስዳችሁ። የኢትዮጵያ መከላከያ ሰራዊት እስከ ሐሙስ ድረስ ወደ መቀሌ ከተማ እንደሚገባ አምባሳደር ሬድዋን ሁሴን ተናገሩ። እስከ ፊታችን ሐሙስ ባለው ጊዜ በሰላም ስምምነቱ መሰረት ከባድ የጦር መሳሪያዎች ርክክብ እንደሚከናወንም ጨምረው ገልጸዋል። ይህንን ሐሳባቸውን በትዊተር ገጻቸው ላይ ነው ያሰፈሩት። ጠቅላይ ሚኒስትር አብይ አህመድ የተለያዩ አገልግሎቶችን ወደ ነበሩበት የመመለሱ ስራ እንዲፋጠን ለተቋማት መመሪያ ሰጥተዋል ሲሉም አምባሳደር ሬድዋን ሁሴን ጨምረው ተናግረዋል። መመሪያው ይፋ መሆኑን ተከትሎ የኢትዮጵያ አየር መንገድ ከነገ ጀምሮ መቀሌ ወደ ሚገኘው የመንገደኞች የበረራ አገልግሎት እንደሚጀምርም አስታውቋል። ኬኔዲ አባተ የዚህን ዘገባ ዝርዝር ያሰማናል።
የጠቅላይ ሚኒስትር አብይ አህመድ የብሔራዊ ደህንነት አማካሪ ሚኒስትር አምባሳደር ሬድዋን ሁሴን በትላንትናው ዕለት በመቀሌ ከተደረገው ጉብኝት በኋላ ለጠቅላይ ሚኒስትሩ ስለ ጉብኝቱ ማብራሪያ መስጠታቸውን በትዊተር ገጻቸው ላይ ባሰፈሩት ጽሑፍ አስታውቀዋል። ለሁለት ዓመታት የዘለቀውን ደም አፋሳሽ ጦርነት ያስቆመው የሰላም ስምምነት ከተደረሰ በኋላ ለመጀመሪያ ጊዜ በአፈጉባኤ ታገሰ ጫፎ የተመራ የፌዴራል መንግስት ከፍተኛ የልዑካን ቡድን በመቀሌ ለአንድ ቀን ያደረገውን ጉብኝት በተመለከተ የተደረገላቸውን ማብራሪያ ተከትሎ ጠቅላይ ሚኒስትሩ ለፌደራል ተቋማት ዋና ስራ አስፈጻሚዎች የተለያዩ አገልግሎቶችን ወደ ነበሩበት የመመለሱ ስራ ይበልጥ እንዲፋጠን መመሪያ ሰጥተዋል ነው ያሉት አምባሳደር ሬድዋን። ይህ መመሪያ ይፋ መሆኑን ተከትሎ የኢትዮጵያ አየር መንገድ ከነገ ረቡዕ ታህሳስ 19 ጀምሮ ወደ መቀሌ የመንገደኞች በረራ እንደሚጀምር አስታውቋል። የበረራውን ነገ መጀመር በተመለከተ ለተወሰኑ የሀገር ውስጥ መገናኛ ብዙሃን መግለጫ የሰጡት የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ መስፍን ጣሰው የመቀሌው አውሮፕላን ማረፊያ ለአገልግሎት ዝግጁ መሆኑን ስለማረጋገጣቸውም ተናግረዋል።
በትላንትናው ዕለት አንድ ከኢትዮጵያ ሲቪል አቪዬሽን ባለስልጣንና ከኢትዮጵያ አየር መንገድ ባለሙያዎች የተሳተፉበት ቡድን ወደ መቀሌ ተጉዞ የመቀሌ የአውሮፕላን ማረፊያ ለበረራ ዝግጁ መሆኑን ተመልክቶ ተመልሷል። ባገኘነው ውጤት መሰረት የአውሮፕላን ማረፊያው ለበረራ ዝግጁ መሆኑን አረጋግጠናል። በዚህ መሰረት ከነገ ረቡዕ ጀምሮ ከአዲስ አበባ መቀሌ ተቋርጦ የነበረውን መደበኛ የመንገደኞች የአየር ትራንስፖርት ሰርቪስ እንጀምራለን።
በቀን አንድ በረራ በማድረግ ወደ መቀሌ የሚደረገውን ዕለታዊ በረራ እንደሚጀምር ያስታወቀው የኢትዮጵያ አየር መንገድ በቀን የሚደረገው የበረራ መጠን እንደ መንገደኞች ፍላጎት ይጨምራል ብሏል። የመቀሌው አውሮፕላን ማረፊያ ለአገልግሎቱ የሚያስፈልጉ ሁሉም ነገሮች ተሟልተውለት እንዳሉ የገለጹት የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን የቴሌኮሙኒኬሽን የኢንተርኔት አገልግሎትም ዛሬ ይጠናቀቃል ሲሉ በመግለጫቸው አመልክተዋል።
የመቀሌ ኤርፖርት ራንዌውም የአውሮፕላን ማቆሚያው ጥሩ ሁኔታ ላይ ነው ያለው። መንገደኞች ቼክኢን የሚያደርጉበት ሻንጣ መረከቢያና ማስረከቢያው ሁሉ ነገር ኮምፒውተሮቹም ቦታቸው ላይ ነው ያሉት። ምንም የጎደለ ነገር የለም። የጎደለ ነገር ቢኖር የቴሌኮሙኒኬሽን የዳታ ኔትወርክ ነበር። እሱም በዛሬው ዕለት ተጠናቆ ያልቃል። ስለዚህ ኤርፖርቱ በቀጣይነት ወደ ነበረበት የተሟላ አገልግሎት ለመስጠት የሚያስችልበት ቁመና ላይ ነው ያለው።
ኢትዮ ቴሌኮም በመቀሌ የኢንተርኔት አገልግሎቱን መቼ እንደሚጀምር በግልጽ ባያሳውቅም እንደ አየር መንገዱ ሁሉ ኢትዮ ቴሌኮምም የአገልግሎቱን መጀመር ይፋ እንደሚያደርግ ይጠበቃል ሲሉ አምባሳደር ሬድዋን ሁሴን በዛሬው ትዊታቸው አመልክተዋል። ይህ በእንዲህ እንዳለ የኢትዮጵያ መከላከያ ሰራዊት እስከ አሙስ ድረስ መቀሌ ከተማ እንደሚገባም አምባሳደር ሬድዋን ተቆመዋል። በሁለተኛው የናይሮቢ ውይይት ላይ በተደረሰው መግባባት መሰረት እስከ አሙስ ድረስ ከባድ የጦር መሳሪያዎችን የመረካከብና የመከላከያ ሰራዊትም በተለይ በመቀ ቀለይ ህገ መንግስታዊ ኃላፊነቱን የመወጣት ስራ ይጀምራል ተብሎ ይጠበቃል ነው ያሉት የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ አምባሳደር ሬድዋን። ጥቅምት 23 2015 ዓ.ም የተፈረመው የፕሪቶሪያው የሰላም ስምምነት የትግራይ ተዋጊዎችን ትጥቅ አፈታት በተመለከተ በአንቀጽ 6 ላይ ስምምነቱ በተፈጸመ በ24 ሰዓታት ውስጥ በሁለቱ ፓርቲዎች ከፍተኛ ወታደራዊ ኮማንደሮች መካከል ግንኙነት እንደሚፈጠርና በዚህም ሂደት በአምስት ቀናት ውስጥ ውይይት እንደሚያደርጉ ይደነግጋል። ከጥሎም በኮማንደሮቹ ስምምነት መሰረት በአስር ቀናት ውስጥ ለከባድ መሳሪያዎች ቅድሚያ ተሰጥቶ የትጥቅ ማስፈታቱ ተግባር እንደሚጀምር ነው የሚገልጸው። ትንንሽ መሳሪያዎችን ጨምሮ አጠቃላይ የትጥቅ አፈታት ሂደቱ ስምምነቱ ከተፈረመ በኋላ ባሉት 30 ቀናት ውስጥ ይጠናቀቃል ነው የሚለው የስምምነቱ ሰነድ። በሰነዱ አንቀጽ 3 ላይ ደግሞ በትግራይ ክልል ህዝባዊ አገልግሎቶችን ለማስጀመር የሚያስችል ምቹ ሁኔታ ለመፍጠር እንዲሁም የከተማዋን ነዋሪዎች ደህንነት ለመጠበቅ የፌደራል ኃይሎች መቀሌ ከተማ እንዲገቡ ፓርቲዎች ተስማምተዋል ይላል። ለዚህ ተግባራዊነት የኢትዮጵያ መከላከያ ሰራዊትና ሌሎች የፌደራል ተቋማት የሁለቱ ከፍተኛ ወታደራዊ አዛዦች በሚያደርጉት ግልጽ ግንኙነት አማካኝነት በሰላማዊና በተቀናጀ መልኩ በፍጥነት መቀሌ መግባት እንዳለባቸው ይደነግጋል። ይሁን እንጂ የስምምነቱ ትግበራ መዘግየቱን የፌደራል መንግስት ከፍተኛ ባለስልጣናት ከትናንት በስቲያ እሁድ ታህሳስ 16 ባደረጉት ግምገማ መግለጻቸው የሚታወስ ነው። ከዚህ ግምገማ ማግስት ማለትም በትናንትናው ዕለት የፌደራሉ መንግስት ልዑካን በመቀሌ ካደረጉት ጉብኝት በኋላ ግን ፈጣን ሊባሉ የሚችሉ ለውጦችን መመልከት ተችሏል። ጠቅላይ ሚኒስትር አብይ የልዑካን ቡድኑን ወደ መቀሌ መላካቸው መንግስት በሰላም ስምምነቱ ወደፊት ለመግፋት ያለውን ቁርጠኝነት ያረጋግጣል ያሉት አምባሳደር ሬድዋን እንቅፋቱ እምነት ማጣት ነበር፣ ይህንን እንደገና ለማቀጣጠል ደፍረን ተነስተናል በማለትም አክለዋል። የፌደራል መንግስቱ ልዑካን መቀሌ አውሮፕላን ማረፊያ ሲደርሱ የተቀበሏቸው የህዋት ቃል አቀባይ አቶ ጌታቸው ረዳ በበኩላቸው ከልዑካን ቡድኑ አባላት ውስጥ አንዳቸውም ጠባቂዎቻቸውን ይዘው አለመምጣታቸው ትግራይ ለሰላም ስምምነቱ ባላት ቁርጠኝነት ላይ ያላቸውን እምነት የሚያሳይ ነው ሲሉ በትዊተር ገጻቸው ጽፈዋል። በትናንትናው የመቀሌ ቆይታ ፍሬያማ ውይይት እንዳደረጉና ተቃሚ መግባባት ላይ እንደደረሱም ነው አቶ ጌታቸው የገለጹት። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ከዚሁ ዘገባ ሳንወጣ በአትላንቲክ ዕለት ወደ መቀሌ ከተማ አመርተው የነበሩት የኢትዮጵያ ፌደራል መንግስት ከፍተኛ ባለስልጣናት ከተለያዩ የማህበረሰብ ክፍሎች ጋራ ውይይት አካሂደዋል። በውይይቱም የተቋረጡ የመሰረተ ልማቶች ተመልሰው አገልግሎት ስለሚሰጡበት ሁኔታ ጥያቄዎች ተነስተው ምላሽ ሰጥተዋል። ሙልጌታ ጽሃ ከስፍራው አጠናቀረው ዘገባ እንደሚከተለው ይቀርባል።
የኢትዮጵያ አየር መንገድ ከአንድ አመት ከሰባት ወር በኋላ ለመጀመሪያ ጊዜ ከአዲስ አበባ ወደ መቀለ ባካሄደው በረራ ወደ መቀለ ከተማ የገቡ የኢትዮጵያ መንግስት ከፍተኛ ባለስልጣናት ከማህበረሰብ ተወካዮች ጋር በትናንትናው ዕለት ውይይት አካሂደዋል። ውይይቱ በጦርነት ህይወታቸው ላለፈ የህልና ጸሎት በጋራ በማካሄድ ነው የተጀመረው። በውይይቱ የትግራይ ክልል ምክር ቤቱ አፈ ጉባኤ ሩፋኤል ሽፋርም የሰላም ስምምነቱ ተከትሎ የኤሌክትሪክ አገልግሎት በተላለቀ ከተሞች ማስቀጠልና ሰብአዊ እርዳታ በተለያዩ አቅጣጫዎች መግባት መጀመር ህዝባችን በተወሰነ መልኩ ተጠቃሚ እንዲሆን አድርጓል ብለው ሌሎች ያልተከፈቱ አገልግሎቶች ቶሎ ይከፈታሉ ብለን ተስፋ አለን ብለዋል።
ከማህበራዊ ዘርፍ አገልግሎት የህክምና ትምህርት የማስጀመር የተፈናቀሉ ወገኖች ወደ ቀያቸው እንዲመለሱ ማድረግ እንዲሁም በዚህ ዙሪያ የሚታዩ ብዙ ችግሮች መፈታት አለባቸው ብለን እናምናለን። ከኢኮኖሚ ዙሪያ የባንክ አገልግሎት ከፌደራል መንግስት በየአመቱ የሚመደበው በጀት እንዲሁም የመንግስት ሰራተኛ የወር ደሞዝ የተለያየ ሸቀጣሸቀጥ በብዛት የሚገባበት ሁኔታ ከመፍጠር አኳያ በአጭር ጊዜ ውስጥ እንደሚጀመር ተስፋ እናደርጋለን።
አቶ በርሂው ሀፍቱ የተባሉ የንግድ ማህበረሰብ ተወካይ የሁሉም አገልግሎቶች መሰረት የሆነው የቴሌኮም አገልግሎት በአጭር ጊዜ ይፈታል ተብሏል። በአጭር ጊዜ ማለት ስንት ጊዜ ነው የሚል ጥያቄ አቅርበው በተጨማሪ ህዝቡ የቆጠበው ብር ያለው ባንክ ባለመኖሩ ተቸግሯል ብለዋል።
ብር ያለ እናቴ በጣም ተቸግራ ማሳከም ማጣበት ጊዜ ስለሆነ ነው። እናቴ ቋሚ ምራን ተከካኛች ግን በየቀኑ የጸለይኩ ነው ማድረው እንዳትመጡብኝ ቶሎ ደርሳችሁ መድኃኒቷን አግኝታ ወደ ሻለቀና እንድትመለስ እንፈልጋለን። የኔ የእናቴ ስሜት የሞላ የትግራይና ፍልስ ስሜት።
የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ በክልሉ የቴሌኮም አገልግሎት ለማስቀጠል እየተሰራ ያለው ስራ አብራርተዋል። በክልሉ ከ1800 ኪሎ ሜትር በላይ የፋይበር ጥገና ያስፈልጋል። ከዚህም 931 ኪሎ ሜትር የሚሆነው ተጠግኗል። 27 ከተሞችም አገልግሎት ማግኘት ጀምረዋል ብለዋል።
በ6 አቅጣጫ የፋይበር ጥገና እያከናወኑ ነው ያሉት። በዚህም በመቀሌ የሚገኘው ቲማችንም ከመቀሌ ወደ አባላ ምሂደው ዳይሬክሽን ያለው ፋይበር ጥገና እያደረጉ እንዳለ እንደዚሁም ወደ ማይጮም ሄደው መስመርም ጥገና እየከናወኑለት ነው። በጣም ጥቂት ያልተጠገኑ የፋይበር መስመሮች ይኖሩናል። ያ ሲጠገን እንግዲህ በአጠረ ጊዜ መቀሌም እንደዚሁ እንደሌሎቹም ከተማ አገልግሎት የሚያገኝ ይሆናል ማለት ነው።
አገልግሎቱን ያላገኙ አካባቢዎች አገልግሎት እንዲያገኙ እየሰራነን ያሉት ዋና ስራ አስፈጻሚዋ በቅርብ ጊዜ ይጀምራል ያልነው ቁርጥ ያለ ቀን ማስቀመጥ ስለሚያስቸግር ነው ብለው በአስቸኳይ ለማስጀመር ግን እየሰራነን በማለት ገልጸዋል። የኢትዮጵያ ንግድ ባንክ ዋና ስራ አስፈጻሚ አቤሳኑ በበኩላቸው በመቀለ የባንክ አገልግሎት ለማስጀመር 16 ባለሙያዎች ይዘው መምጣታቸው ገልጸው በአንድ ሳምንት ውስጥ ባለሙያዎቹ የኦዲት ስራ ያጠናቅቃሉ ብለዋል።
ሰላማችንን ሙሉ አድርጉልን። አሁንም እንጠይቀው እሱን ነው። አክሰስ በሁሉም ቦታ መከፈት አለበት። መግባት መውጣት መቻል አለብን። ቅርንጫፎቻችን ተጎድተዋል። ብዙ እቃ ያስፈልጋቸዋል። ጭነንም እናስገባበት ኮምፒውተሮች ዳሜጅ ሆነዋል። በቂ አይደሉም ያሉት ብዙ ቅርንጫፎች የወደሙ ተጨማሪ የቢሮ እቃዎች በተለይ ኮምፒውተሮች የሚያስፈልጓቸው አሉ። ያንን ለማምጣት በምድርም በሰማይም አክሰስ ልናገኝ ይገባል ማለት ነው። ያኔ የተሟላ አገልግሎት እንሰጣለን። ለመቀሌ ግን ከዚህ በኋላ የምንጠብቀው የኛ ኦዲት ቲም በዚህ ሳምንት ስራውን ይጨርሳል ብዬ አስባለሁ። ወደ ሲስተም አስገብተን ጀመር ዝግጁ መሆናችንን ለመግለጽ ነው።
የባንክ አገልግሎት በተጀመረባቸው አካባቢዎች ሰዎች የቆጠቡት ሂሳብ ማውጣት አይችሉም። ምክንያቱም መቀለ ካለው ዋና ማዕከል ጋርና ከፌደራል ማዕከል ጋር በማገናኘት ትክክለኛ ሂሳቡ መታወቅ ስላለበት ነው ብለዋል። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ መስፍን ጣሰው በበኩላቸው ከመቀለ በረራ ለማስጀመር 9 ባለሙያዎች ይዘው ወደ መቀለ መግባታቸው ገልጸዋል። የሽረንዳ ስላሴ አየር ማረፊያ ሙከራ ተደርጎለታል ለበረራ ዝግጁ ነው ብለው፣ የአክሱም አየር ማረፊያ ግን መንደርደሪያው ጉዳት ደርሶበታል ብለዋል። በዛሬው ዕለት የኢትዮጵያ አየር መንገድ ስራ አስፈጻሚው በአዲስ አበባ በሰጡት መግለጫ ከነገ ሮቡ ታህሳስ 19/2015 ዓ.ም የመንገደኞች አውሮፕላን በረራ ወደ መቀለ ይጀምራል ብለዋል። በረራው ለተወሰነ ጊዜ በቀን አንድ ጊዜ ከአዲስ አበባ መቀለ እንደሚካሄድም ገልጸዋል። የልዑካኑ መሪ የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ በመድረኩ የተነሱ የህዝብ ጥያቄዎች ለሚመለከታቸው የመንግስት ተቋማት በማድረስ ቶሎ መልስ እንዲያገኙ እናደርጋለን በማለት ገልጸዋል። ጉብኝቱ ከተጠናቀቀ በኋላ መግለጫ የሰጡት የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ሰላማዊት ካሳ ለልዑካኑ የተደረገ አቀባበል አመስግነው ጉብኝቱ ታሪካዊ ነው ብለውታል።
እዚህ አይነት ሁኔታ ከአመራሩ ጋር ተቀራርበን የመነጋገር እድሉን ማግኘት በራሱ በጣም ትልቅ ታሪካዊ ክስተት ነው። በተለይ ደግሞ እዚህ መቀሌ ላይ መፋጠን ያለባቸው ብዙ ስራዎች እንዳሉና ህዝቡ ብዙ የሚጠብቀው ነገር እንዳለ ተረድተናል። ይሄንን ደግሞ በፌደራል መንግስት በኩል የሚወሰዱ እርምጃዎች በሙሉ በፈጠነ ሁኔታ በከፍተኛ ፖለቲካ ቁርጠኝነት ጭምር የሚከናወኑ መሆኑን እዚሁ ከመግባባት ላይ የተደረሰበት እጅግ ታሪካዊ ሁነት ነው።
የህወሓት ቃል አቀባይ ጌታቸው ረዳ በበኩላቸው ከሁለት ዓመት በላይ የትግራይ ህዝብ በከፍተኛ ስቃይ ውስጥ ስለነበረ ችግሩ ሊፈታለት ይገባል ብለዋል። የፌደራል መንግስት ከፍተኛ የስራ ኃላፊዎች አገልግሎት ለማስጀመር ያላቸው ተነሳሽነት አሳይተዋል ያሉት አቶ ጌታቸው በትግራይ በኩል ለህዝቡ ተጠቃሚነት እንሰራለን በማለት ገልጸዋል።
አንዳቸውም የግል ተጠባቂ ሳይዙ ወንጣታቸው ባንድ በኩል በትግራይ መንግስትም ህዝብም በኩል ያለውን ለሰላም ያለውን ቁርጠኝነት መገንዘባቸውን የሚያሳይ ሲሆን፣ ሁለተኛ ደረጃ ሰላማዊ መፍትሄ ጫፍ እንዲደርስ የሚቻላቸውን ሆኖ ለማድረግ ዝግጁ መሆናቸውንም የሚያመለክት ስለሆነ የትግራይ ህዝብ የሚገባውን አገልግሎት ማግኘት የሚችልበት ችግር የእርዳታ መኪና ከመቁጠር ወጥቶ ወደ ተሟላ የልማት ስራው የሚመለስበት እንባ የሚታበስበት እንደዚህ አይነት ግጭት የዳረጉን ፖለቲካል ችግሮች ፖለቲካዊ መፍትሄ አግኝተው በተሟላ መልኩ ወደ ሰላምና መረጋጋት መለስበት ሁኔታ ለመፍጠር የጀመርነውን ስራ አጠናክረ መቀጠል መቻል አለብን። የዛሬው አጋጣሚ የሚያሳየው ፍላጎት እስካለ ድረስ ሊያደናቅፉን የሚችሉ ነገሮችም ኃይሎችም እዚህ ግባ የሚባል ተጽኖ ሊኖራቸው እንደማይችል ነው።
ትናንት ወደ መቀለ ከተማ የተጓዙት የኢትዮጵያ መንግስት ከፍተኛ ባለስልጣናት ጉብኝታቸው አጠናቀው ወደ አዲስ አበባ ተመልሰዋል። ለአሜሪካ ድምጽ ሙልጌታ ጽባህም መቀለ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የማክሰኞ ምሽት የአማርኛ ቋንቋ አገልግሎት ዝግጅታችንን ነው የሰማችሁት። ለዕለቱ በአብይ ርዕስ ዘገባነት የያዝነውን ነበር። አሁን የትንታኔው መጽሔት ይቀጥላል። ነው ጉዳይ ስናልፍ ለትንታኔ ወደ ያዝነው የዘገባችን ስናልፍ ጾታዊ ጥቃት የደረሰባቸውን ተጎጂ የህብረተሰብ ክፍሎች የሚይዝ ወይም የሚያስተናግድ የተሐድሶ ማዕከል በደሴ ከተማ ሊገነባ መሆኑ ተገልጿል። የሴቶችና የማህበራዊ ጉዳይ ሚኒስቴር ከክልሉ ሴቶች ወጣቶችና ማህበራዊ ቢሮ ጋር በመተባበር በደሴ ከተማ የሚያስገነቡት ማዕከል በተለይ ደግሞ ከሰሜን ኢትዮጵያ ጦርነት ጋር ተያይዞ ጾታዊ ጥቃት ለደረሰባቸው ሴቶችና ህጻናት አገልግሎት መስጠት የሚችል መሆኑም ተነግሯል። መስፍን አራጌ ከደሴ ያጠናቀረው ዘገባ ነው፣ እንደሚከተለው ይቀርባል።
ሲስተር መዲና ወርቅነ ከጾታዊ ጥቃት ጋር ተያይዞ የምክርና የህክምና አገልግሎት ለመስጠት በደሴ ሪፈራል ሆስፒታል በተቋቋመው የአንድ አገልግሎት መስጫ ማዕከል አስተባባሪ ናቸው። አስተባባሪዋ ከሰሜኑ ጦርነት ጋር ተያይዞ በተለያዩ ሰዎች ላይ ደረሰ ያሉት ጾታዊ ጥቃት እንደ ባለሙያም እንደ ሰውም የሚከብድ ነበር ይላሉ።
ከመፈናቀል መልስ ማለት ነው፣ ከአዲስ አበባ ከተመለስ በኋላ የነበረው ችግር እንዳለ ነበረ እኔ የተቀበልኩት። እንደ ሴትነትም ስታየው በአጠቃላይ እንደ ሰውኛ ስታየው እጅግ የሚዘገንን እና እጅግ የሚያም ነበር። በቃ እንቅልፍ ሁሉ ለሊት ማጣበት የሚነሳበት ሰዓት ነው።
ጥቃቱ የእድሜና የጾታ ገደብ ሳይኖረው የተፈጸመ ነበር የሚሉት ሲስተር መዲና በጥቃቱ ሰለባዎች ላይ የደረሰውን የስነ ልቦና ስብራት ለመጠገንም አስቸጋሪ እንደነበር አስታውሰዋል።
ሌላው እንቅልፍ የሚያሳጣኝ እስካሁኑ ሰዓት ድረስ እነዚህ መካከል ደግሞ ወንዶችም ነበሩበት። ወደ ራሳቸው መመለስ ያቃታቸው ከሳይኮሎጂካል ቴራፒ ሁል ጊዜ እየተሰጣቸው አሁን ጥሩ በሆነ ምሽት ላይ ናቸው፣ አሁን ወደ ራሳቸው ተመልሰዋል ብለን በምናስብበት ሰዓት ደግሞ ተመልሰው እንደገና ደግሞ ወደዛው ተመልሰው እንደገና የሚመጡበት ምንድን ነው የሚሉ ከዚህ በኋላ እኔ ጥቅም የምሰጥመኝ እኔ ወንድ ተብዬ ከወንድ ተራ ልቆም ነው ወይ ከቶ? ስለዚህ እኔ ራሴን ባጠፋ ነው የምመርጠው። ስለዚህ እናንተ ራስ የሚያጠፋ ነገር ካላችሁ እድሜን የሚያሳጥፍ ነገር ብታደረጉልኝ እኔ እድሜ እንዲቀጥል የምታደረጉት ነገር አልቀበላችሁም ነው የሚሉ ትልልቆቹ ባልቴቶች። እናቶች ደግሞ በተለይ መለኩሴዋ እኔ ከዚህ በኋላ ረክሻለሁ፣ ቤተክርስቲያን በር ላይ መድረስ አልችልም እና ከኔ መቆም መሞት ነው የምመርጠው ለምንም የምሆን ሰው ስላልሆንኩኝ እና እኔ ከዚህ በኋላ መኖር አልፈልግም ነው የሚሉት።
የሴቶችና ማህበራዊ ጉዳይ ሚኒስትሯ ዶክተር እርጎጌ ተስፋዬም የዓለም አቀፍ ሰብአዊ ተቋማትን ሪፖርት በማጣቀስ በሰሜኑ ጦርነት ወቅት ጾታዊ ጥቃት ስለመፈጸሙ ገልጸዋል።
በአንድ በሀገራችን በሰሜኑ ክፍል በተከሰተው ግጭት ጥቂት የማይባሉ ሴቶችና ታዳጊ ህጻናት ያስገድዶ መድፈር ወንጀል መፈጸሙን በሰብአዊ መብት ተቋማት የወጡ ሪፖርቶች በግልጽ ያሳያሉ። ይህ እኩይ ኢሰብአዊ ድርጊት የሴቶችንና የህጻናትን ህይወት እንዲመሰቃቀል የወደፊት ህልማቸውም ተስፋቸውም እንዲጨልም አድርጓል። በመሆኑም ለችግር ተጋላጭ የሆኑ እነዚህ ሴቶችና ህጻናት የገጠማቸውን ተደራራቢና ውስብስብ ችግሮች ለመፍታትና ህይወታቸውን በዘላቂነት ለመታደግ ትኩረት ተሰጥቶ እየተሰራ ይገኛል።
በጦርነቱና በተለያዩ ጊዜያት ጾታዊ ጥቃት የደረሰባቸው ወገኖች የሚታከሙበት ምክርና እረፍት የሚያገኙበት ማዕከል ዛሬ በደሴ ከተማ የመሰረት ድንጋይ ተጥሏል። በክልሉ የመጀመሪያ የተባለለትና ለህንጻ ግንባታው ብቻ ከ50 ሚሊዮን ብር በላይ እንደሚያወጣ የተነገረለትን ማዕከል የሴቶችና ማህበራዊ ጉዳይ ሚኒስቴር ከክልሉ ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ጋር በመተባበር እንደሚያስገነቡት ተናግሯል።
በጦርነቱ ምክንያት ተጎጂ ለሆኑ ሴቶችና ታዳጊ ህጻናት ሰብአዊ ድጋፎችን ተደራሽ ከማድረግ ጎን ለጎን ጥቃት የደረሰባቸውን ወገኖች የአንድ ማዕከል አገልግሎት እንዲሁም የማረፊያና የማገገሚያ ማዕከል በማቋቋም ሁለገብ አገልግሎት እንዲያገኙ እንዲሁም በዘላቂነት እንዲቋቋሙ ለማስቻል ያለመ ፕሮጀክት በመንደር ይህንን ስራ ወደ ተግባር በመለወጥ ረገድ መንግስት ከአጋር አካላት ጋር በመሆን ሀብት የማሰባሰብ ስራዎች ሲከናወኑ ቆይተው እቅዱ ወደ ተግባር የምንለውጥበት ጊዜ ላይ ደርሰናል።
አሁን ይላሉ ሲስተር መዲና በበኩላቸው፣ ጥቃቱን መመለስ ባይቻልም የጥቃቱን ሰለባዎች በስነ ልቦና ብቁ ለማድረግ የሚያስችል እድል አለ።
እስካሁን ድረስ ሪሃብሊቴሽን የሚሆኑት ከቤታቸው እየተመላለሱ ነው። ያን ድርጊት የተፈጸመበትን ቦታ ሲያዩ መልሶ ያንን ነገር የማስታወስ ወደዛ የመመለስ ነገር በቃ ሲያዩት ራሱ ትዝታው ሌላ ችግር እንደሚፈጥርባቸው ነው። አሁን ይሄኛው ግን ከዛ ችግር ለመውጣት አንደኛ ኤክስፒሪየንስ ሼር ያደርጋሉ። ትልቅ የልምድ ልውውጥ የሚያደርጉበት ነው ብዬ አስባለሁ።
በመሰረት ድንጋይ ማስቀመጥ መርሃ ግብሩ ላይ የክልሉን ጤና ቢሮ ወክለው የተገኙት ዶክተር ትግስት ብሩ እንደገለጹት ከጦርነቱ ጋር በተያያዘ በክልሉ ከ3000 በላይ ጾታዊና አካላዊ ጥቃት ለተፈጸመባቸው የህብረተሰብ ክፍሎች የህክምናና የመከራ አገልግሎት መሰጠቱን ገልጸዋል። የሰሜኑ ጦርነት ካስከተለው ችግር ባሻገር የግንዛቤ ጥረት፣ የወንጀል መከላከል አፈጻጸም ክፍተትና መሰል ችግሮች ኢትዮጵያ ውስጥ የሚፈጸመውን ጾታዊ ጥቃት አሳሳቢ ደረጃ ላይ እንዳደረሰው የጸጥታና የህክምና ዘርፍ ባለሙያዎች በዕለቱ በተዘጋጀ የምክክር መድረክ ላይ አመልክተዋል። ሚኒስትር ዶክተር እርጎጌም ለጋራ ችግር የጋራ ስራን እንደ መፍትሄ ጠቁመዋል።
እንደ ሀገር ያልተሻገርናቸው ብርቱ ፈተናዎች፣ ተግዳሮቶች ስላሉ በተለያዩ የሀገራችን ክፍሎች ለተፈናቀሉና በጊዜያዊ መጠለያ ውስጥ ለሚገኙ ጾታዊ ጥቃት ለደረሰባቸው ወገኖች በተለይ ደግሞ ለሴቶችና ህጻናት፣ አረጋውያንና አካል ጉዳተኞች በአጠቃላይ ተፈናቅለው ላሉ የማህበረሰብ ክፍሎች አገልግሎት ለመስጠት ለተቋቋሙ የአንድ ማዕከል አገልግሎት፣ ማረፊያ፣ ማገገሚያ ማዕከላት አስፈላጊውን ድጋፍና እገዛ በማድረግ ሁሉም ዜጎቻችን ኃላፊነታቸውን ግዴታቸውንም እንዲወጡ በዚህ አጋጣሚ ጥሬን አቀርባለሁ።
የኢትዮጵያን ዓመታዊ የሰብአዊ መብቶች ሁኔታ በማህበራዊ ትስስር ገጹ ላይ ታህሳስ 13 2015 ዓ.ም ያወጣው የኢትዮጵያ ሰብአዊ መብቶች ኮሚሽን በሰሜኑ ጦርነት ወቅት በሴቶችና ህጻናት ላይ ለጦርነት ዓላማ ስልታዊ በሆነ መልኩ ተፈጸመ ላለው መጠነ ሰፊ ወሲባዊ ጥቃት መፍትሄ የሚያስገኝ የተሟላ የህግ የወንጀል ምርመራና የክስ አመሰራረት ስርዓት መጓደልን ጨምሮ የተለያዩ የአፈጻጸም ችግሮችን በክፍተትነት አንስቶ ነበር። ለአሜሪካ ድምጽ መስፍን አራጌ ነኝ ከደሴ።
ወደ ተከታዩ ዘገባችን ስንወስዳችሁ ደግሞ ከኢትዮጵያ ወጥተን ወደ ሶማሌላንድ ነው የምናመራው። በሶማሌላንድ በድርቁ ሳቢያ በተፈናቃይ ሴቶች ላይ የሚፈጸመው ጾታዊ ጥቃት መባባሱ ተገለጸ። ሶማሊያን ባጠቃት እጅግ ከባድ ድርቅ ከሁሉም በላይ የተጎዱት ሴቶችና ልጃገረዶች መሆናቸውን የረድኤት ድርጅቶች ያሰባሰቡትን መረጃ ጠቅሰው ይፋ አድርገዋል። በግማሽ ምዕተ ዓመት ባልታየ ደረጃ አስከፊ በሆነው ድርቅ ምክንያት ሴቶችና ልጃገረዶች ለጾታዊ ጥቃት እየተጋለጡ እንዲሁም ደግሞ ልጃገረዶች ትምህርት እንዲያቋርጡ እየተገደዱ መሆኑን የረዴት ሰራተኞቹ አስተውቀዋል። አዋቂ ሴቶችና ልጃገረዶች ውሃ ለመቅዳትም ሆነ ትምህርት ቤት ለመሄድ ለረጅም መንገድ በእግር ስለሚጓዙ ለጥቃት እንደሚጋለጡም ተገልጿል። ጁማ ማጃንጋ ከሶማሊላንድ ቶጎሂድ የተጠናቀረ ዘገባ ነው። ቆንጅታዬ ታቀርባለች።
በአደን ሰለባን የተፈናቃዮች መጠለያ ካምፕ ፀሐይ እየጠለቀች ነው። የስድስት ልጆች እናት የሆነችው የ35 ዓመቷ ሴት ሲመሽ መጥፎ ትዝታ ይመጣባታል። ባለቤቷ በጠና ታሞ አልጋ ላይ ከዋለ ቆይቷል። ባለፈው ህዳር ልጆቿን ያስተኛች ሳለች አንድ ወንድ በር የሌለው ጎጆ ቤታቸውን ጥሶ ገብቶ ደፍሯታል። ሰው ያገለኛል ያነውረኛል ብላ ስለፈራች ስሟን አትንገሩብኝ ብላለች።
ጉርጉዞ ስለል ዳርጥሮ ሞል ዋንት ያልተ ወከረት ወርክዚ ሶዳይ ማንደራተናው አጋህ
ሲቃ በሚተናነቀው ድምጿ ኩራዙ እየበራ ስለነበር ሰውየው አየኝና በቀጥታ ተንደርድሮ መጥቶ ልብሴን ከላይ ቀዶ አወለቀው ደፈረኝ። ልታገለው ሞክሬ ነበር አቅም አነሰኝ ነው ያለችው። በአካባቢው የነበሩ ሰዎች ጩኸቷን ሰምተው ሲደርሱ ሰውየው ፈትለክ ብሎ ሄዷል። 2000 አባወራዎችን ባስጠለለው አደን ሰለባን የተፈናቃዮች ካምፕ እንዲህ ያለው ጥቃት በሌሎችም ላይ እየደረሰ ነው። ብዙዎች ሴቶችና ልጃገረዶች የደረሰባቸውን ጥቃትና ለልጆቻቸው ደህንነት እንደሚፈሩ ለመንገር በስፍራው ወደ ነበረው ዘጋቢ ሰብሰብ እያሉ ነው። የረዴት ሰራተኞች በተፈናቃይ ሴቶች ላይ ጾታዊ ጥቃት፣ ወሲባዊ ጥቃትም ጭምር በተደጋጋሚ እየደረሰ መሆኑን አረጋግጠዋል። አምረን ሺሬ በሶማሊያና በሶማሊላንድ የግብረሰናዩ ድርጅት የኬር የሰብአዊ ረዴት አስተባባሪ ናቸው። እንዲህ ሲሉ ያስረዳሉ።
ጂፒፒ ኤስጂፒፒ ኬሲስ ኢን ዘ አይዲፒ ሰትልመንትስ አልሶ ኢንክሪዚንግ።
በተፈናቃይ መጠለያዎች ውስጥ በሴቶች ላይ የሚፈጸሙ ጾታ ተኮር ጥቃቶች ወሲባዊ ጥቃትን ጨምሮ እየተባባሰ ነው። እንደምትመለከቱት ድርቁ በጣም እየከፋ ነው። እንዲህ ያሉ ጥቃቶችን የሚያደርሱ ሰዎች ወደ ካምፖቹ በመግባት ላይ ናቸው።
ለጥቃት ሰለባዎች የምክር አገልግሎት የሚሰጠው ክሊኒክ ከካምፑ በ100 ኪሎ ሜትር ይርቃል። ከጥቂት መጠለያ ካምፖች ብቻ የሚመጡት የወሲባዊ ጥቃት ሰለባዎች ቁጥር ድርቁ ከገባ ወዲህ በአራት ጥፍ ጨምሯል ብሏል ክሊኒኩ። በወር 20 የጥቃት ሰለባዎች ይመጣሉ። መገለል እየፈሩ የደረሰባቸውን ጥቃት የማይናገሩም ብዙዎች እንዳሉ አይናቦ የጤና ማዕከል አስታውቋል። ራህማ ሰኢድ በጤና ማዕከሉ የወሲባዊ ጥቃት ሰለባዎች ሕክምና ክፍል ሰራተኛ ናቸው።
የስነ ልቦናና የማህበራዊ ኑሮ ድጋፍ እንሰጣቸዋለን። ህግ ነክ ድጋፍ የሚያስፈልጋቸውንም እንረዳቸዋለን።
በሚደርሰው ጥቃት የተነሳ በተለይ ልጃገረዶቹ ትምህርታቸው እየተስተጓጎለ መሆኑን የረዴት ሰራተኞቹ ተናግረዋል። ከዲጃ ኬሌና አራት ሴት ልጆቻቸው ካለፈው መጋቢት ጀምረው በካምፑ ተጠልለዋል። በድርቁ ምክንያት ከብቶቻቸው ሲያልቁባቸው ወደ ካምፑ እንደተሰደዱ ይናገራሉ። ባለቤታቸው በብስጭት ምክንያት እንደሞቱባቸውም ከዲጃ ተናግረዋል። ሴቶቹ ልጆቻቸው ወደ ትምህርት ቤት የሚሄዱት 5 ኪሎ ሜትር በእግር ተጉዘው ስለሆነ መንገድ ላይ ይደፈሩብኛል ብለው በመፍራት ከትምህርት ቤት እንዳስወጧቸው ከዲጃ ተናግረዋል። መጠለያ ካምፕ ውስጥ እንዲህ ያለ ወሲባዊ ጥቃት በብዛት የሚፈጽሙ ወንዶች አሉ። ለሴቶችና ለልጃገረዶች አደገኛ ቦታ ነው ሲሉ ከዲጃ ስጋታቸውን ገልጸዋል። የ49 ዓመቷ ከዲጃ ልጆቻቸውን በምንም አይነት ብቻቸውን ውጪ እንደማያስወጡ ተናግረዋል። ውሃም ለመቅዳት ይሁን ማገዶ ለመልቀም በቀን ከሌሎች ነዋሪዎች ጋር ስብስብ ብለን እንሄዳለን ብለዋል። በሶማሊያ የኬር ቢሮ እንዳስታወቀው በሀገሪቱ በድርቅ ምክንያት የተፈናቀሉ 900,000 ልጆች ትምህርት የማቋረጥ አደጋ ተደቅኖባቸዋል። ሶማሊላንድ ውስጥ ባሉ ጥቂት ካምፖች ብቻ 43,000 ልጆች ከትምህርት ቤት ወጥተዋል። የሚበዙት ሴቶች ልጆች ናቸው። ባለስልጣናቱ የደህንነት ጥበቃውን ለማጠናከር እየሞከሩ መሆናቸውን ነው የሚናገሩት። ይሁን እንጂ እንደ አደን ሰልባን ያሉት ሩቅ ገጠር ውስጥ የሚገኙ መጠለያ ካምፖች መብራት እንኳን የላቸውም። ሶማሊያን በግማሽ ምዕተ ዓመት ባልታየ መልኩ ባጠቃት የከፋ ድርቅ የተጎዱት ሴቶችና ልጃገረዶች በጭንቀት ማደር እጣቸው ሆኗል።
ሁለተኛው አጋማሽ ቅንብራችን ነው የምናልፈው ንግድና ምጣኔ ሀብት። በዛሬው የንግድና ምጣኔ ሀብት ቅንብራችን ባለፈው ሁለት ሳምንት የህዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ኮሚቴ የ2015 የመጀመሪያውን ሩብ ዓመት የበጀት አፈጻጸም የገመገመበትን ሁኔታ እንመለከታለን። ኮሚቴው ፊት የቀረቡት የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ይናገር ደሴ ባቀረቡት አስተያየት የገበያ ዋጋን ለማረጋጋት ኢኮኖሚ ውስጥ የሚዘዋወረውን የገንዘብ መጠን እንዳይጨምር በርካታ ስራዎች መሰራታቸውን ገልጸዋል። በዚህም የዋጋ ንረቱ ካለፈው ሩብ ዓመት ጋር ሲታይ መጠነኛ ቅናሽ ማሳየቱን ተናግረዋል። በዚህ ጉዳይ ላይ የአሜሪካ ድምጽ የንግድና ምጣኔ ሀብት ባለሙያ ጋብዞ አስተያየታቸውን እንዲሰጡት ጠይቋል። የምጣኔ ሀብት ባለሙያው ዶክተር አረጋ ሹመቴ ይባላሉ። ቀናሹ የወጣው በመንግስት ፖሊሲ አለመሆኑን አብራርተዋል። ቢሆን ኖሮ እንደገና ተመልሶ እንደማይጨምር ማሳያ ይሆን ነበር ብለዋል። አሁን እየጨመረ የዋጋ ግሽበቱ አሁንም ድረስ እየጨመረ መሆኑን ይናገራሉ። ባለሙያውን ያነጋገራቸው ደረጃ ደስታ ነው። የመጀመሪያ ጥያቄውን ከሚያቀርብበት ቃለ ምልልሱን ይጀምራል።
ኮሚቴው የ2015 የበጀት የመጀመሪያውን ሩብ ዓመት አፈጻጸም ገምግሟል። ባንኩ ገዢ የዋጋ ንረቱን ለማረጋጋት ኢኮኖሚ ውስጥ የሚዘዋወረውን ገንዘብ መጠን እንዳይጨምር በርካታ ስራዎች መሰራታቸውን ገልጸዋል እና በዚህም የዋጋ ንረቱ ካለፈው ተመሳሳይ ወቅት ጋር ማለት እንግዲህ ሩብ ዓመት ጋር ማለት ነው ሲታይ መጠነኛ ቅናሽ አሳይቷል ብለዋል። ይህንን አስተውለዋል ወይ እርስዎን?
የዋጋ ግሽበቱን ለመከላከል ታውቀው ኢትዮጵያ ላለፉት 10 እና ከዛ በላይ ለሚሆኑ አመታት በከፍተኛ የዋጋ ግሽበት በሚጨምር እንጂ በማይቀንስ ዋጋ ግሽበት ኢኮኖሚው እየተቃየ ነው። የሥራ አጥ ቁጥር በተለይ ደግሞ የተማረው ኃይል የሥራ አጥ ቁጥር በከፍተኛ ሁኔታ መጨመር፣ የውጭ ምንዛሪዋ መቀነስ፣ ሶስቱ ተዳምረው ደግሞ ማክሮ ኢኮኖሚው ቀጣይና ሰስተነብል በሆነ መልኩ እንዳይቀርብታል። ወደ ዋጋ ግሽበቱ ወደ አንተ ጥያቄ ስንመጣ በ2022 ከፍተኛ የሆነ የዋጋ ግሽበት ያስተናገድ ነው። ባለፈው ግንቦት ወር ላይ ነው ወደ 37.7% የሚሆን አምናው ግንቦት ጋር ከ2021 ግንቦት ጋር ሲነጻጸር ከፍተኛ ዋጋ ግሽበት አስመዝግበን ነበር። ከጥር ምና 2022 ጥር ጀምሮ በጣም እየጨመረ የመጣ ዋጋ ግሽበት አስተናግደን ወደ ሰኔ፣ ሐምሌ፣ ነሐሴ፣ መስከረም እና ጥቅምት ላይ በተወሰነ መልኩ የመቀነስ አዝማሚያ አሳይቶ ነበር። አሁን ላይ ደግሞ እንደገና ህዳር አሁን ያለፈው ወር ህዳር ላይ በጣም ከፍተኛ የሆነ የዋጋ ግሽበት ጭማሪ ታይቷል። እንግዲህ አሁን ሪፖርት ለተደረገው ማለት ነው ወደ 35.1% የሚሆን ከአምናው ጥቅምት ጋር ሲነጻጸር ከፍተኛ የሆነ ዋጋ ጭማሪ እንዲስተናገድ ተደርጓል። ስለዚህ ቀንሶ ነበር? አዎ ቀንሶ ነበር፣ ሰኔ፣ ሐምሌ፣ ነሐሴ እና መስከረም። ግን ይሄ የቀነሰው በመንግስት ፖሊሲ ነው የሚለው እሱን ጥያቄ ውስጥ የሚያስገባው እሱ ነው። ምክንያቱም የመንግስት ፖሊሲ ከሆነ እንዲቀንስ ያደረገው አንደኛ ቀጣይ በተወሰነ መልኩ ቢያንስ እንኳን ማድረግ ለምን አልቻለም? አንድ እሱ ጥያቄ እንዲነሳ ያደርጓል። ሁለተኛ ደግሞ ይሄ ኢንዴክሱ ነው የቀነሰው። ትንሽ የነበረው 30 ነው፣ 30.5 መስከረም ላይ የነበረው ነው ትንሹ። ከዛ በኋላ 31.5 ጨመረ፣ 1 ሆነ። አሁን ላይ ጥቅምት ዳር ላይ ደግሞ 35.5 አይነት 1 ደረሰና ይሄ የባለፈው አመት ዋጋ ጭማሪው ከፍ ያለ ከነበር የዘንድሮ አመት ተመሳሳይ ወቅቱ አነስ ሊል ይችላል። ይሄ ማለት በፖሊሲ የመጣ ነው ልትሎ ይችላል። የባለፈው አመት ኢንዴክሱ ይሄ ዘንድሮን አመት ከፍ ዝቅ ሊያደርገው ስለሚችል እየቀነሰ እንደመጣ ኢንዴክስ ካልኩሌት የተደረገው ነገር ያሳያል።
ስለዚህ ይህ የፖሊሲው ለውጥ ያመጣው ነው ማለት ይቻላል።
የፖሊሲ ነው ብሎ ለማለት ትንሽ ጥያቄ ውስጥ ያስገባል። አሁን ዋጋ ግሽበቱ መቀነስ ከነበረበት እንደውም አሁን የምርት ወቅት ነው። ስለዚህ ዋናው ደግሞ የምግብ ነክ ሸቀጦች ነው ዋጋ ንረቱ እየመራ ያለውና የፖሊሲ አለመሆኑን እና ቀጣይነት ባለው መልኩ ፖሊሲ ነው ውጤታማ እንደዋል የሚያሳይ አሁን ላይ ድራስቲክ በምትለው መልኩ ከፍ ብሎ እንደገና የጨመረበትን ሁለት ወር እያስተናገድ ስለሆነ የፖሊሲ ነው ለማለት ጥያቄ ውስጥ ያስገባዋል። ብዙዎች የመንግስት ፖሊሲዎች በነገራችን ላይ በተለይ በዋጋ ግሽበት ረገድ ያን ያክል ውጤታማ ናቸው ብሎ ለማለት አያስደፍርም። አንደኛ እስካሁን ወደ 10 እና ከዛ በላይ የሚሆኑ የፖሊሲ እርምጃዎች ተወስደዋል። እነዛ ሁሉ ጊዜያዊ ማስታገሻ እየሆኑ ሲያልፉ ነው ያየናቸው እንጂ ዋጋ ግሽበቱን አረጋግተው ወደ ደብል ዲጂትነቱን ማስቀረት እና ወደ ሲንግል ማውረዳቸው አይደለም። 10 እና 15 እንዲህ እንኳን ማድረስ ሳይችሉ ይኸው አመታት አለፉ። ኢትዮጵያ ከ10 በላይ አመታዊ ኢንፍሌሽን በወርወር ሲሰላ ማለት ነው ማስተናገድ ከጀመረች ኦልሞስት ወደ 2 አመት ከምናምን ሊሆናት ነው። ወደ 2019 አካባቢ ጀምራ ደብል ድጅ ከያስተናገረች ነው 37 ሰዓት ከመድረስ ድረስና የመንግስት ፖሊሲዎች ያን ያክል ውጤታማ በሆነ መልኩ ዋጋክሽቱን ሲያረጋጉት አልታየምና አሁን የነበረው በዚህ ኳርተር የመጀመሪያው ኳርተር አልቋል በበጀት ይሩ ከሐምሌ 1 ጀምሮ በአንጻሩ ከአመቱ 2022 አንጻር ሲታይ የተወሰነ መልኩ ረገብ ያለበት ቀነስ ያለበት ግን 35 እኮ ከፍተኛ ኢንፍሌሽን ዋጋክሽቱን መስለው ነው ነበረ ግን ያን ያክል የሚያወላዳ ነገር አለምና ኢንስቲትዩሽኑ አሁን ያለው ጠንካራ አይደለም የገበላይነት ትራንስፓረንሲ ምንድነው ነገር የግልጽነት አካውንታቢሊቲ ማን የፖሊሲ ወጥቶ ተግባራዊ አድርጎ እስከመጨረሻው የሚከታተል ያን ያክል ጠንካራ ተቋም በሌለበት የዋጋክሽቱ ለመረጋጋት ወይ ለመቀነሱ ፖሊሲ ነው ለማለት
እኛ በገቢና በውጪ ንግድ መካከለ ያለው የንግድ ሚዛን እንዲሻሻል ነው የቀረበው አስተያየት ከምክር ቤቱ ለ ብሔራዊ ባንኩና እሳቸው ገለጹት ከወጪ ንግድ አንጻር 7 በተባለው ጊዜ ማለት ነው ሩብ አመት ውስጥ 977 ሚሊዮን ዶላር የውጭ ምንዛሬ መገኘቱን በአንጻሩ ግን የገቢ ምርቶችን በተመለከተ ከ3.6 ቢሊዮን ዶላር በላይ የገቢ እቃዎች መግባታቸውን ገልጸው ይህም የወጪና ገቢ ከፍተኛ ክፍተት እንዳለው ያመለከተ ነው ብለዋልና መንግስት ለማድረግ በትኩረት ይሰራል የሚል ነገር ተናግረዋል። ምንድነው የንግድ ሚዛኑን ለክፍተቱ የመስፋትና መጥበቡ ጉዳይ ነው? አሁን የበለጠ እየሰፋ ነው የመጣው ወይስ በዛው ሁኔታ ነው ያለው የሚለው ላይ ነው እንግዲህ አሳሳቢ መሆኑን ይሄ
አይ በጣም እየሰፋ ነው እንጂ የመጣው አሁን እኮ ነው ከሶስት ጥፍ በላይ ሆነ እኮ በዚህ ኳርተር ብቻ ሶስት ጥፍ እና ከዛ በላይ ሆነ ያኛው 1 ቢሊዮን አልሞላም ያኛው ግን 3.6 ቢሊዮን ነው ስለዚህ ከሶስት ጥፍ በላይ ሄደ ስለዚህ ወደ ውጭ መንካት ለምሳሌ ናጓ እና ሌሎችም መሰረዛቸው ከኛ የሆነ ዋጋ ጭማሬ ባለማቀፍ መሰናገዱ የሌሎች የደንበኛ የሚባሉ ሀገራትም ከውጭ የምንልክባቸው ሀገራት ኢኮኖሚያቸው እየተቀዛቀዘና ለማቀፍ አለመረጋጋቱም ወደ ውጭ ምርቶቻቸው ምርቶች እንዲቀንሱባት በዋጋም በተቃራኒ ምርትም አድርጓታል ከዛ ውጭ ደግሞ ሀገሪቱ ራሷ ውስጣዊ ችግሮች ስላሉባት ወደ ውጭ ምትልከውን ነገር እንዲቀንስ አድርጓታልና ከፍተኛ የሆነ ጭማሬ አለ አዎ እንደውም ከቀደም ከነበሩት አመታት እየጨመረ በሶስት ጥፍ ይበልጥ ነው ታየው እንግዲህ በአመቱ መጨረሻ ምን ሊሆን እንደሚችል እርግጥ አሁን ባለነው ሁኔታ መናገር ባይቻልም በዚህ የሚቀጥል ከሆነ ከፍተኛ የሆነ ከዚህ ቀደም ከነበሩትም እየባሰበት የሚሄድ አይነት ነገር ይሆናል።
የባንኩ ገዢ ለምሳሌ የባንኮችን ጉዳይ አንስተዋል። ገንዘብ ገበያ ውስጥ ያለውን ቁጥጥር ማንሳት ለመሰብሰብ ለመቀነስ በገበያ ውስጥ ያለውን ስርጭት ለመቀነስ ብሔራዊ ባንኩ እንደሚሰራ ባንኮችም ለዚህ የተመቸ ስራ እንዲሰሩና የተረጋጋ የፋይናንስ ስርዓት ተዘርግቷል ነው የሚሉት። በዚህ የተነሳ ባንኮች አሁን ያላቸው የተቀማጭ መጠን ወደ 1.8 ትሪሊየን መድረሱን ጠቅሰው ከጊዜ ወደ ጊዜ እየጨመረ የመጣውን የዋጋ ንረት ለመቀነስ እየተሰራ ነው የሚል ነገር ማብራሪያ ሰጥተዋል። ይህ ምን ማለት ነው በእናንተ እይታ?
እንደምታውቀው የዋጋ ንረት ሁለት አቅጣጫዎች ይነሳል። አንዱ ከፍላጎት መሰረት፣ ሌላኛው ደግሞ ከአቅርቦት እጥረት ይባላል። ሌላኛው ደግሞ አንዳንዴ አሳር መፈጠር ይኖራል፣ ዋጋ ግሽበቱ ሊፈጥረው ይችላል። ስለዚህ ፍላጎት ከምንለው ዋጋ ግሽበቱን ከሚያነሳሳው አንዱ ከፍተኛ የሆነ ገንዘብ ወደ ኢኮኖሚው መረጨት ሲጀምር ወይ ሲረጭ ወደ ኢኮኖሚ ሲገባ ከፍተኛ የሆነ ፍላጎት ስለሚኖር ዋጋ ግሽበቱን ከፍ እንዲል ያደርገዋል። ይሄ እንዳይሆን ፍላጎቱን መቀነስ እንዲቻል ወደ ገበያው የሚሽከረከረውን ገንዘብ መቀነስ አንዱ የሚጠቆም መፍትሄ ነው። ግን አንዱ ሆነ እንጂ ዋናው ይሄ ብቻ አይደለም። ሌሎችም አሉ። ዋጋቸውን የሚያባብሱት የግብይት ስርዓቱ ያባብሰዋል። አቅርቦትና የፍላጎት አለመጣጣም ያባብሰዋል። ከውጭ የሚመጡ ምርቶች ዋጋቸው እየጨመረ መሄድ ያሉት የግብይት ስርዓቱ ያባብሰዋል። አቅርቦትና የፍላጎት አለመጣጣም ያባብሰዋል። ከውጭ የሚመጡ ምርቶች ዋጋቸው እየጨመረ መሄድ ያባብሰዋል። የሀገር ውስጥ ምርቶች ከአንድ ቦታ ወደ አንድ ቦታ እንደልብ መንቀሳቀስ አለመቻላቸው ያባብሰዋል። የመሀል ሰፋሪዎቹ ግብይት ላይ ከፍተኛ መሆንና የኢኮኖሚው ግብይት ኮምፒቴቲቭ በሚባለውና ውድድር መሰረት ባደረገ ግብይት ያልተመራ ኢኮኖሚ መሆኑ እነዚህ ሁሉና ሌሎቹ ለዚህ ከፍተኛ የሆነ የራሳቸው አስተዋጽኦ አላቸው። እነዚህን ጋር መሰረት መቻል አለበት። ገንዘቡን ብቻ መያዝ ሙሉ በሙሉ ዋጋ ግሽበቱን ያረጋጋል ማለት አንችልም። አንዱ ምክንያት ነው እንጂ እንደውም ሌላው ትልቁን ድርሻ ሊወስዱ የሚችሉ ሌሎች ምክንያቶች አሉ።
ፋይናንሱ ተረጋግቷል ወይስ እሱ ላይ ዋጋ ንረቱን አቆይተን እዚህ ፋይናንስ ስርዓት መዘርጋቷን በዚህ የተነሳም ባንኮች እንግዲህ ቅድም የተቀስኩሎትን 1.8 ትሪሊየን ተቀማጭ ገንዘብ ላይ መድረሳቸው እንደ ጥሩ ሁኔታ ነው እየታየው እና
በፖሊሲ ወይ ደግሞ በአንድ ዳይሬክቲቭ እኮ ሊጨምሩት የሚችል ነው። ለምሳሌ ሪዘርቭን 10% አድርግ ተብለ የነበረውን 15% እንድታረግ ከተገደድ ሪዘርቭ ሊጨምር ይችላል። ይሄ ሪዘርቭ በምን ምክንያት ነው የወጣው? በዳይሬክቲቭ በህግ በትዛዝ የሆነ ያን ያክል በስራ የመጣ ወይ ደግሞ ለፖሊስ ኢምፕሊኬሽን ቢኖረው ተብሎ የመጣ ላይሆን ይችላል። ስለዚህ አሁን ተደጋጋሚ ሪዘርቫቸው እንዲጨምሩ ወደ ቦንድ ግዢ እንዲሄዱ እየተባሉ ከብሔራዊ ባንክ ዳይሬክሽን ሲሰጣቸው ነበረ። ስለዚህ በዛ በትዕዛዙ በፖሊሲ እርምጃው የመጣ ከሆነ በኢኮኖሚ ምርታ ወይ ደግሞ ፖሊሲውን ውጤታማ ከማድረግ አንጻር የመጣ ነው ላለው እንችላለን። አሁን ሪዘርቫቸው ሊጨምር ይችላል። ምክንያቱም መንግስት ብሔራዊ ባንኩ ሪዘርቫቸውን እንዲጨምሩ ዳይሬክቲቮች በሚያወጣበት ጊዜ የነበራቸው ሪዘርቭ ከፍ ዝቅ የሚያደርጉት በዳይሬክቲቭ መሰረት ነው፣ በብሔራዊ ባንክ ዳይሬክቲቭ።
እንግዲህ ዶክተር አርጋ በጣም አመሰግናለሁ።
አሁን ደግሞ ሊጠናቀቅ ጥቂት ቀናት የቀሩትን ያለፈውን የአውሮፓውያኑ 2022 ዓመተ ምህረት አጠቃላይ በመላው ዓለም የነበረው ሁኔታ የምንገመግምበት ሰዓት ላይ እንገኛለን። ለዛሬ ወደ አፍሪካ ወደ ምዕራብ አፍሪካ ነው የምንወስዳችሁ። በአፍሪካ ምዕራብ ሳህል ተብሎ በሚጠራው ቀጠና ቡርኪና ፋሶ፣ ማሊና ኒጀርን ጨምሮ በተጠናቀቀው የአውሮፓውያኑ ዓመት 2022 ማለት ነው 50% የሰዎች ሞት ቁጥር መጨመሩ ተዘግቧል። ጉዳዩን እንደሚከታተለው ፕሮጀክት ከሆነ ሁከት እየተስፋፋ በመጣ ቁጥር ሩሲያ በአካባቢው ያላት ተጽዕኖ፣ የፖለቲካ አለመረጋጋት፣ የመፈንቅለ መንግስት መደጋገምና የሰዎች ከአካባቢያቸው መፈናቀል እየጨመረ መሄዱ ታይቷል። የቪኦኤው ሄነሪ ወልከንስ ከ ኒያሜ ኒጀሪያ አጠናቀረው ዘገባ ነው። እንግዲህ ወልዴ እንደሚከተለው ያቀርባል።
በምዕራብ ሳህል ያለው ግጭት 11ኛ ዓመቱን በያዘበት የአውሮፓውያኑ 2022 ዓመተ ምህረት እጅግ ተባብሶ ነበር። የትጥቅ ግጭት አካባቢዎችና ኩነቶች መረጃ ፕሮጀክት የተሰኘው ተቋም የሰበሰበው መረጃ እንደሚያሳየው ባለፈው የፈረንጆች ዓመት 9000 ሞት ተመዝግቧል። ከቀደመው ዓመት ከተመዘገበው 6000 ሞት ጭማሪ አሳይቷል። ተንታዮች እንደሚሉት በሳህል አገሮች የሚገኙ አብዛኛዎቹ ሰዎች እየተባባሰ በመጣው ግጭት ተሰላይተዋል። እናም መፍትሄ ለማፈላለግ ዓለም አቀፍ አጋሮችን በመቃኘት ላይ ናቸው። እንደ ባቺሮ ኡድራጎ ያሉ የኒጀር ነዋሪዎች በቡርኪና ፋሶ ያለውን ችግር ሩሲያ መፍትሄ ታገኝለታለች የሚል እምነት አላቸው።
ለአመታት ከፈረንሳይ ጋር ነበርን። በጸረ ሽብር ላይ የምናካሄደውን ትግል ከምር ሊረዱን ቢፈልጉ ኖሮ ገና ድሮ ማድረግ ይችሉ ነበር። አንድ አጋርህ ስራን አብሮ መስራት ካልቻለ እርሱን አባረህ ሌላ አጋር መፈለግ አለብህ። ለዚያም ነው አሁን ከሩሲያ ጋር ማጠናከር ያለብን።
ፈረንሳይ በተጠናቀቀው 2022 ዓመተ ምህረት የባርካኔ ዘመቻ የተሰኘውና በማሊ ስታከናውን የቆየችውን ወታደራዊ እንቅስቃሴ ለማቆም ተገድዳለች። ይህም ዘመቻው ተቀባይነት ባለማግኘቱና ከማሊ ወታደራዊ ሁንታ ጋር ያላት ግንኙነት በመሻከሩ ነው ተብሏል። ፈረንሳይ በአሁኑ ወቅት በሳህል ያላትን ወታደራዊ ኃይል ወደ ኒጀር በማዛወር ላይ ትገኛለች። በማሊ የነበረው የፈረንሳይ ጦር በሩሲያ ቅጥር ነፍሰ ገዳይ በሆነው ዋግነር ቡድን ተተክቷል። ቡድኑ ሁከትን በመከላከል ፈንታ በተቃራኒው በሰብአዊ መብት ረገጣና ሁከትን በማቀጣጠል ክስ ይቀርብበታል። ሩሲያን በመደገፍ እና ፈረንሳይን በመቃወም የሚወጡ ሰልፈኞች በፈረንሳውያን በተያዙ ድርጅቶችና ንግድ ቤቶች ላይ ጥቃት ማድረሳቸው እየተለመደ መጥቷል። የማሊውም ሆነ የቡርኪና ፋሶ ሁንታዎች ጸጥታን ማስከበር አልቻሉም ሲሉ ቀድሞ የነበሩትን መንግስታት ይተቻሉ። በመጪው 2023 ሳህል ውስጥ ያሉት ግጭቶች ወዴት ያመራሉ ለሚለው ተንታኙ ማይክል ሹርኪን ለቪኦኤ እንዲህ ብለዋል።
What remains to be seen is what happens as the population of Mali sort of
የማሊ ህዝብ ሁኔታዎች እየተባባሱ እንደሆነ ሲገነዘብ የሚሆነውን ማየት ነው። ቡርኪና ፋሶን በተመለከተ በጣም ያሳስበኛል። በቡርኪና ፋሶ ካለው ከፍተኛ ችግር አንጻር ዓለም አቀፍ እርዳታ ያስፈልጋቸዋል። የአሜሪካ መንግስት ይበልጥ ጉዳይ ውስጥ መግባት የቡርኪናውን መንግስት ሊደግፍ ማየት ይሻለው።
ተንታዮች እንደሳሰቡት ከቡርኪና ፋሶና ኒጀር ጋር ድንበር የሚዋሰኑት አይቮሪ ኮስት፣ ጋናና ቶጎ ሰሜናዊ ክፍሎች የሽብር ጥቃቶች እየጨመሩ መጥተዋል። የፕሬስ ነጻነት እያሽቆለቆለ ሲመጣ ዓለም አቀፍ ጋዜጠኞች በቡርኪና ፋሶና ማሊ እንዳይገቡ ተከልክለዋል። የሀገር ውስጥ የመብት ተሟጋች ቡድኖች እና የፕሬስ ነጻነት አቀንቃኞች እንደሚሉት የሰብአዊ መብት ሁኔታዎች በማሽቆልቆል ላይ ናቸው። ዳውድ ዲያሎ የቡርኪናቤ የመብት ተሟጋቾች ስብስብ መሪ ነው።
ኢፎዲ
It must be said very clearly that
ከአመቱ መጀመሪያ ጀምሮ እስካሁን የጸጥታ ሁኔታ መደፍረስ እየተባባሰ በመሆኑ አሳዛኝና መራራ ጉዳይ መሆኑ በግልጽ መነገር አለበት። ከጸጥታ ሁኔታ መባባስ ጎን ለጎን የሰብአዊ መብት ጥሰትም እየተባባሰ ነው።
በቡርኪና ፋሶ ያለው አዲሱ ሁንታ ሽብርን ለመዋጋት 30 ሺህ ተጨማሪ በጎ ፈቃደኞችን እየመለመለ ነው። የመብት ተሟጋቾች እንደሚሉት ግን በጎ ፈቃደኞቹ በርካታ የመብት ጥሰቶችን ፈጽመዋል። ሽብርተኞች የሚፈልጉትን በመከወን ላይ ናቸው። በሳህል አካባቢዎች እየተካሄደ ባለው ግጭት ሳቢያ 2.5 ሚሊዮን ሰዎች ተፈናቅለዋል።
የተከበራችሁ አድማጮች ለምሽቱ ያስተናዳናቸው ዝግጅቶች ተጠናቀዋል። ሰዓታችንም እየተጠናቀቀ ነው። ጥቂት ደቂቃዎች ናቸው የሚቀሩን። በቀሩን ጥቂት ደቂቃዎች ከመሰናበታችን በፊት
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
አይሲስን ድል ለመምታት የተዋቀረ ዓለም አቀፍ ጥምረት በተባለው ስብስብ ስር የሚሰራው CIFG ባለም አቀፍ ደረጃ የአይሲስን የፋይናንስ ምንጭ ለማድረግ ስለሚቻልበት መንገድ 17ኛውን ስብሰባውን አካሂዷል። በህዳር ወር በተካሄደው ስብሰባው አይሲስን ኢራቅና ሶሪያ ውስጥ ድል መምታት አሁንም ቁልፍ ቅድሚያ ትኩረት የያዘ ጉዳይ መሆኑን አረጋግጧል በማለት የዛሬው ርዕሰ አንቀጽ አተታውን ይጀምራል። ቡድኑ ባለፈው ግንቦት የመጨረሻውን ስብሰባውን ካደረገ ወዲህ ዓለም አቀፉ ጥምረት በመካከለኛው ምስራቅ የአይሲስ የፋይናንስ መሪዎችን እና ባለስልጣናትን ኢላማ አድርጎ ተንቀሳቅሷል። ከዚህም በተጨማሪ የዩናይትድ ስቴትስ የጦር ኃይል ኢራቅና ሶሪያ ውስጥ አይሲስ የሚያካሂደውን አመጽ ለመዋጋት ከሶሪያ ዲሞክራሲያዊ ኃይሎችና ከኢራቅ የጸጥታ ኃይሎች ጋር በትብብር እየሰራ መሆኑን ርዕሰ አንቀጹ አውስቷል። እነዚህ እንቅስቃሴዎች አይሲስ በአለም ዙሪያ ጥቃቶችን ለማቀድ የሚያስፈልገውን ወጪ ለመሸፈንና ጥቃቱን ለመፈጸም ያለውን አቅም አዳክሞበታል። አስከትሎም ርዕሰ አንቀጹ አይሲስ በዚህ እንደ አውሮፓውያን አቆጣጠር 2022 ዓመተ ምህረት ብዛት ያላቸው መሪዎቹን ቢያጣም ዋናው የቡድኑ አስኳል አይሲስ ኮር አሁንም እንዳለ ነው ብሏል። ሶሪያና ኢራቅ ውስጥ 25 ሚሊዮን ዶላር ተቀማጭ ገንዘብ እንዳለው ርዕሰ አንቀጹ አስከትሎ አውስቷል። ሽብርተኛው ቡድን ይህን ያህል ገንዘብ ሊያከማች የቻለው እንደ አውሮፓውያን አቆጣጠር ከ2014 እስከ 2017 ዓመተ ምህረት ኢራቅና ሶሪያ ውስጥ ግዛቶችን በተቆጣጠረ ጊዜ ነዳጅ ዘይት በመሸጥ የሀገሪቱን ኢኮኖሚ በመበዝበዝና ባንኮችን በመዝረፍ መሆኑን ርዕሰ አንቀጹ አመልክቷል። ያለም አቀፉ የአይሲስ ተቃዋሚ ጥምረት ወታደራዊ ኃይልና የክልሉ ሀገሮች ህግ አስከባሪ ኃይሎች በሚወስዷቸው እርምጃዎች ምክንያት የአይሲስ ኮር ገቢ እየቀጠነ መጥቷል። በመሆኑም አመራሮቹ የያገሩን ነጋዴዎች እያስፈራሩ ገንዘብ ይቀበላሉ፣ ሰው እየጠለፉ ማስለቀቂያ ያስከፍላሉ፣ ይዘርፋሉ፣ አልፎ አልፎም ከውጭ ምንጮች ገንዘብ ያገኛሉ ብሏል። ርዕሰ አንቀጹ ጽሑፉን ሲቀጥል የአይሲስን የገንዘብ ምንጭ ለማድረግ የሚንቀሳቀሰው CIFG ባለፈው ዓመት ትኩረቱን ወደ አፍሪካ አህጉር ማዞሩን አውስቷል። በዚያ የአይሲስ ቅርንጫፎች፣ መረቦችና ህዋሶች ግዛቶችን ለመቆጣጠር እየተንቀሳቀሱና ህዝቡን እያሸበሩ መሆናቸውን አክሎ አውስቷል። CIFG እንዳለው ከዋና ዋናዎቹ የአይሲስ ቅርንጫፎች አንዱ የሶማሊያው አይሲስ ነው። በአህጉሪቱ ዙሪያ ለሚንቀሳቀሱ የአይሲስ መረቦችና ቅርንጫፎች ገንዘብ የሚያከፋፍለውና አመራር የሚሰጠው የሶማሊያው አይሲስ መሆኑን ርዕሰ አንቀጹ አውስቷል። አይሲስ ሶማሊያ አብዛኛውን ገቢውን የሚያገኘው የሀገሪቱን ነጋዴዎችና ሲቪሉን ህዝብ እያስፈራራ ገንዘብ በመቀበል ሲሆን በየወሩ በብዙ መቶ ሺህ ዶላር የሚቆጠር ገንዘብ ይሰበስባል ብሏል። የአይሲስን የገንዘብ ምንጭ ለማድረግ የሚንቀሳቀሰው CIFG ዩናይትድ ስቴትስ እንደ አውሮፓውያን አቆጣጠር ባለፈው ህዳር አንድ ቀን በሶማሊያው አይሲስ ህገወጥ የመሳሪያ አዘዋዋሪዎች ላይ በጣለችው ማዕቀብ እንደተደሰተ ገልጾ ሌሎችም ሀገሮች ተመሳሳይ እርምጃ እንዲወስዱ ጥሪ አቅርበዋል። CIFG የአይሲስን የፋይናንስ መረብ ለመበጣጠስ ዲሞክራቲክ ኮንጎ ሪፐብሊክ፣ ታንዛኒያ፣ ዩጋንዳ፣ ሞዛምቢክ እና ደቡብ አፍሪካን ጨምሮ በሌሎችም የአፍሪካ ሀገሮች እየሰራ መሆኑን ርዕሰ አንቀጹ አመልክቷል። የአይሲስን የገንዘብ ምንጭ ለማድረግ የሚሰራው CIFG ከጸረ ሽብርተኛ አጋሮቹ ጋር በቅርበት እየሰራ መሆኑን ርዕሰ አንቀጹ ጠቅሶ አይሲስን ድል ለመምታት የሚንቀሳቀሰው ዓለም አቀፍ ጥምረት የቡድኑን የገንዘብ ድጋፍ መረብ ይበጣጥሳል፣ አይሲስንና ቅርንጫፎቹንም በዘላቂነት ድል ይመታል በማለት የዛሬው ርዕሰ አንቀጽ ሀተታውን ደምድመዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በዋትስአፕ አውታር በኩል አድርሱን። ጋቢና ቪኦኤ
የተከበራችሁ አድማጮች፣ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ስቱዲዮ ሲተላለፍላችሁ የቆየው የማክሰኞ ምሽት ዝግጅታችን በዚሁ ተጠናቋል። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ኤልያስ አስማረ ከስቱዲዮ ስርጭቱን ሲያቀናብርልንና ሲመራ ቆይቷል። በነገው ምሽት የመደበኛ ዝግጅታችን እንገናኛለን። በሁሉም ስፍራ ባሉ በላ ባልደረቦቻችን ስም አብራችሁን ስለቆያችሁ እናመሰግናለን። ሰላም በደህና ደሩ። Thank you.